ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዘይ መሰናዶ ጀመረ።
ልጆቻችን አንድ ማንከለው ነገር ምንድነው? እዚህ በዘመናዊ ሳቢው ውስጥ እኛ ብዙ ልንሰታቸው ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን ያየን ያለው ነገር ልጆችን እንዳስደነቀ ክስተት እየቆጠረን ልጆቹ ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠረን እየተቀባበልናቸው ያለነው።
ህጻናትና ታዳጊዎችን በመገናኛ ብዙሃን በማቅረብ ዙሪያ ከተናገዘ ግድታችን ላይ ተቀነጸበ ድምጽ የሰማችሁት ሰምሽቱ ተፋ ያለ ዘገባለን። ሌሎች ጥንቅሮችም አሉ። የደንገረመው መሰናዳውን በመምራት የለተስማረ ደግሞ ስርጭቱን በማቀናበር ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አዲስ አበባ ቀደምት ሰፈሮች በግንዛቤ እጥረት እየፈረሱ እንደሆነ የገለጹት ታዋቂው አርክቴክት ፋሲል ጊዮርጊስ ለጸጸት ከመከተሉ በፊት ሳይፈርሱ የቀሩ ቅርሶችን ለማዳን መንግስት ትኩረት እንዲሰጥ ጠይቀዋል። አርክቴክቱ በኢትዮጵያ ሳይንስ አካዳሚ በተዘጋጀው የምክክር መድረክ ላይ ነው ይሄንን ያሉት። ገብረ ሚካኤል ገብረ መድህን ዘገባለው።
የኢትዮጵያ ሳይንስ አካዳሚ ባለፈው ሐሙስ ሚያዝያ 10 ቀን 2016 ዓ.ም ተመረተ በአዲስ አበባ ዩኒቨርሲቲ ባዘጋጀው የምክክር መድረክ ላይ የኢትዮጵያ ቅርሶችን ጥበቃና አያያዝ የሚመለከቱ ልዩ ልዩ ጥናቶች ቀርበዋል። ከጥናት አቅራቢዎቹ አንዱ የነበሩትና በታሪካዊ ህንፃዎችና ቅርሶች ጥገና የሚታወቁት አርክቴክት ፋሲል ጊዮርጊስ የአዲስ አበባን አመሰራረት አብራርተዋል። አዲስ አበባ ከሌሎች የአፍሪካ ዋና ከተሞች በተለየ መልኩ በራሷ መሪዎችና ገዢዎች መቆርቆሯን ያወሱት አርክቴክቱ ታሪካዊ ህንፃዎቿና ሰፈሮቿ ይህን ያሳያሉ ብለዋል። ነገር ግን በግንዛቤ እጥረት ምክንያት እየፈረሱ መሆናቸውን ይገልጻሉ።
እነዛ ህንፃዎች አንደኛ በአገር በቀል ማቴሪያል እዚሁ ባለ እንጨት፣ ድንጋይ፣ አፈር የተሰሩ ቤቶች ናቸው፣ ህንፃዎች ናቸው። በዛ በተወሰነ ሁኔታ እነዛን ህንፃዎች ሰርቶ ከተማ ቆርቆሮ እንደዚህ አድርገዋል ለማለት ምንድን ነው ምስክርነታቸው? አፍሪካዊ ከተማ ናት ነው ምንለዋል ብዬ ደጋገም። አፍሪካዊ ከተማ እስኪ የሚጎበኙ ሰዎች ይምጡና የታለ እስኪ አፍሪካዊ ከተማችሁ እስኪ ያሳዩ የሚሉ ያው ከነሱ የማይለይ ህንፃ ነው የምናሳያቸው አይደለ? ከተማችን ይሄን ትመስል ነበር ለማለት ምንም እኮ ነገ ማረጋገጫ አይደለም።
በአዲስ አበባ ከተማ ያሉት ነባር ሰፈሮችና ህንፃዎች የቅርስነት ይዘት ስላላቸው በተለያዩ ዘመናት የነበረውን የከተማ አኗኗር፣ የንግድ ስርዓትና ታሪካዊ ክዋኔዎችን ያሳዩናል የሚሉት ፋሲል ቅርሶችን ከዚህ አኳያ የመመልከት ተገቢነትን ያስረዳሉ።
ውሳኔው ዘመናዊነትንና ቅርስ መጠበቅን አይጋጩም፣ አብረው መሄድ ይችላሉ የሚለውን አንደርስታንዲንግ ማታር ደግሞ ከተማ የሁላችንም ስለሆነ ይሄ ነገር ሲፈጸም የሁላችን ድምጽ ብቁ ያስፈልጋል። መግባባት ነው ይሆናል።
በአዲስ አበባ ከተማ እየተከናወነ ያለው የመንገድ ኮሪደር ልማት የሚደገፍና ለከተማዋ እድገትም አስተዋጽኦ እንደሚያበረክት የሚያምኑት አርክቴክቱ፣ ሆኖም ስራው የቅርሶችን ይዞታ ከግምት ማስገባት እንዳለበት ለአሜሪካ ድምጽ ገልጸዋል። እንደ ፒያሳ ባሉ የከተማዋ ቀደምት ሰፈሮች ሰፋ ባለ አውድ ለዝክረ ነገር የሚሆኑ ቅርሶችን ማንበርና ማስቀረት እንደሚገባ ይመክራሉ።
በዚህ ዘመን ወይ በዛ ዘመን ከተማው ስትቆረቆር እንዲህ አይነት ህንፃዎች እንዲህ አይነት የከተማ እይታ ነበር፣ የከተማ አካል ነበር የሚለውን ነገር ማዳኑ ምንም ጉዳት ያለው አይመስለኝም። አትሊስት ከተማዋ ቀደምት የከተማው ክፍሎች ናቸው የሚለውን ነገር ይዘን አትሊስት ለሜሞሪ ለሚቀጥለው ትውልድ ሁሉንም አይደለም የተወሰኑትን መንገዶች አድነን እነዛን መንገዶች ለቀጣዩ ትውልድ ማሳየት እንችላለን።
የከተማዋ ነዋሪዎችም እንዲሁ የፒያሳ አካባቢ በራሱ ሳይፈርስ መጠበቅ ነበረበት ይላሉ። የኢትዮጵያ ቅርስ ባለስልጣን በበኩሉ ከዚህ ቀደም በሰጠው መግለጫ የፒያሳ አካባቢን በጥብቅ ከተማነት ከልሎ ለማቆየት መስፈርቱን አያሟላም ብሏል። አቶ አበባው አያሌው የባለስልጣን መስሪያ ቤቱ ዋና ዳይሬክተር ናቸው።
ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድን ነው የሚሆነው? ያ አካባቢ በቃ ምንም አይነካም። ካልተነካ ሆል ሲቲ ተብሎ ሊወሰድ ይችላል፣ ግን ያን ሊያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያለው ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተቀር ሁሉም ቦታ ላይ ያለው መስተጋብር ነዋል።
በአዲስ አበባ እየተከናወነ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ እየፈረሱ ያሉት ህንፃዎችም በ2015 ዓ.ም ተሻሽሎ በወጣ የቅርሶች ምዝገባ መመሪያ መሰረት ከቅርስነት ዝርዝር የተሰረዙ ብቻ መሆናቸውን ዋና ዳይሬክተሩ አስታውቀዋል። አርክቴክት ፋሲል ግን ባለፈው ስራችን መጸጸታችን አይቀሬ ነው ሲሉ ያስጠነቅቃሉ። በመሆኑም አሁን የቀሩትን ቅርሶች ለመታደግ እንሰራ በማለት ጥሪ ያቀርባሉ።
የቀሩትን ቅርስ ያለባቸውን ቦታዎች አንዴ ቆም ብሎ እነዚህን አካባቢዎች እንዴት እንዲይዱባቸው የሚለው ስራ እንደው ቢታሰብበት ጥሩ ነው። ቆም ብሎ ወሰነክ
በተያያዘ ዜና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በአዲስ አበባ ባለው የመሰረተ ልማት ማስፋፊያና የመሬት አጠቃቀም ፕሮጀክት ጉዳይ ባለፈው ሳምንት ከከንቲባ አዳነች አቤቤ ጋር መምከራቸውን አስታውቀዋል። በውይይታቸውም የሀገራቸውን ልምድ መጥቀሳቸውን ያወሱት አምባሳደሩ በእንዲህ አይነት ስራዎች ከዜጎች ጋር በግልጽነት መወያየት፣ ማህበረሰቡን በእቅድ ማሳተፍና እቅዱን በትዕግስት መተግበር ለስኬት እንደሚያበቁ ከልምድ ተምረናል ሲሉ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በኢትዮጵያ ታዳጊ ልጆችና ህጻናቶችን በቴሌቪዥን እንዲሁም ደግሞ በተለያዩ ዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ ማቅረብ ለእድሜያቸው የማይመጥን መሆኑን ባለሙያዎች በመናገር ላይ ይገኛሉ። አስማማው ነው ተገባለው።
በኢትዮጵያ ከቅርብ ጊዜያት ወዲህ ህጻናትና ዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማህበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምጽ ያናገራቸው የስነ ልቦናና የማህበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣዮታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁናል ሲሉ ስጋታቸውን ይገልጻሉ። ይህን ኮዲዩ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የስነሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዷለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷለም ያመለክታሉ።
ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት። ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንት እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማስተሳሰርና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ ሀገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ህጻናትና ዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ ሀገሮቹን ሚዲያ የህጻናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና ለእነዛን ልጆች ብቃት ታለንት ለማሳየት ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአክራቢ ሚዲያዎቹ አላማ ምንድነው ነው? ልጆችን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድነው የሚለው ነገር ብዙ ጊዜ ስላሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም በሰው ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ውስጥ ከቶ ማስወራት ልክ አይመስለኝም ሳስበው ማለት ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት በምህጻሩ ዩኒሴፍ ህፃናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ መልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወላጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቅ ነው ይላሉ።
ካንተ ጋር ከተነጋገርን በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክሬን ምንድን ነው እንዴት ታይፋላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆነ ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ ፈልጋለሁ ሲሉ አላየሁም። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ የምፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው? እነዛ ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት? ለማን? ለልጆች ነው? ያን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያዩ፣ ልጅም ያያል፣ ወላጅም ያያል፣ ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚህ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ።
የስነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉ እና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከእለት ተእለት እያየን ያለነው ነገር ግን ምንድን ነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙ አመገናኛዎች ይነሳሉ። ከነዚህ መካከል ላለፉት 5 አመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱ በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ
ልክ እንዳልሆነ ካስረዳ በኋላ ነው መስከተለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳልቤት ተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ኮዲው ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶም ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉ።
ልጆች የወላጆች ናቸው። አሁን እኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያም ይሁን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ፎሎ ማድረግ አለባቸው።
በወላጆች ሚና የሚስማሙት አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቀጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድም አንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ልንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠሩ እየተቀባበልናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት ይሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል በሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንዱ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ባወጣው መመሪያ ህጻናትና ዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸው መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና ዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምጽ ያናገራቸው ባለሙያዎች አመልክተዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። አስከትለን የምናልፈው ወደ ሱዳን ነው።
የሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ሚያዝያ ወር አጋማሹ ላይ ነበር። የተጫረውም በጀነራል አብደል ፋታህ አልቡርሃን ሊቀመንበርነት በሚመራው በሀገሪቱ የጦር ሰራዊትና በጀነራል ሙሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል የነበረው ውጥረት እየተካረረ ሄዶ ዋና ከተማዋ ካርቱም ጎዳናዎች ላይ መታኮስ ከጀመሩና ውጊያው ወደ ሌሎች የሀገሪቱ አካባቢዎች ከተዛመተ በኋላ ነው። ጦርነቱ ከመጀመሩ ከአንድ ዓመት ከመንፈቅ በፊት ቡርሃንና ዳጋሎ አብረው ሆነው ወታደራዊ መፈንቅለ መንግስት በማካሄድ ሀገሪቱ ትርምስ ውስጥ ገባች። የገለበጡት ለአያሌ ዓመታት ሱዳንን የገዙት አምባገነኑ ኦመር አልበሽር በህዝባዊ አመጽ ከስልጣን ከተወገዱ በኋላ ሀገሪቱን ወደ ዲሞክራሲያዊ አስተዳደር ያሸጋግራል ተብሎ የተጠበቀውንና ዓለም አቀፍ እውቅና የተቸረውን ሲቪላዊ መንግስት ነበር። ያ መፈንቅለ መንግስትና ጦርነቱ የሱዳን ህዝብ ከበርካታ አስርተ ዓመታት ወታደራዊና እስላማዊ አገዛዝ በኋላ ዲሞክራሲያዊ አስተዳደር ልናገኝ ነው በሚል ሰንቆ የነበረውን ተስፋ አክስሞበታል። ካለፈው ጥቅምት ወር ወዲህ ታዲያ የዓለም አቀፉ ማህበረሰብ ትኩረት ከሱዳኑ ጦርነት ጋዛ ላይ በእስራኤልና በሐማስ መካከል እየተካሄደ ወዳለው ጦርነት ዞሯል። በመሆኑም የሱዳን የጦርነት ተፈናቃዮች ሕይወታቸውን ለማትረፍ የግዳቸውን እየታገሉ ነው። ሁለተኛዋ ትልቋ የሱዳን ከተማ ኡምዱርማን ተፈናቃዮች ቀድሞ ትምርት ቤት በነበረ ህንጻ ባሉ መጠለያዎች ውስጥ እየኖሩ ናቸው። ሲሃምሳለህ መጠለያ ካምፕ ውስጥ ያሉት ህጻናት በቂ ምግብ ለመመገብ እየተቸገርን ነው፣ የምናገኘው ምስር፣ ሩዝና ገንፎ ብቻ ነው ብለዋል።
እንደነ مشكله في 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 الاطفال
على فطاناتهم بمملكه شكر አለበት ልጆቹ በቂ አልሚ ምግብ ያለው ምግብ ስለማያገኙ እንደሚገባቸው አላደጉ። ያለን ምስርና ገንፎ አንዳንድ ጊዜ ምስሩን ከኦክራ ጋር አድርገን እንሰራዋለን። አሁን ግን እግዚአብሔር ይመስገን ከአምስት አመት በተሽሎሁ ልጆች የሚሆን የተዘጋጀ ምግብ የሚያቀርብ ድርጅት ተገኝቷል። ተገቢውን አልሚ ምግብ ያዘ ምግብም ይሆናል ብዬ አስባለሁ።
የሀገሪቱ አርሶ አደሮችም ምግብ ለማምረት የሚያደርጉት ጥረት በገንዘብና በሌላም አቅርቦት ጥረት ምክንያት እየተስተጓጎለ መሆኑን ተናግረዋል። ጀዚራ ግዛት አልመናጊል ከተማ አጠገብ የሚኖሩት አርሶ አደር በማዳበሪያ ዋጋ ውድነት፣ በምርት ዋጋ ማሽቆልቆል ጨምሮ ገበሬው እየተቸገረ መሆኑን ለአሶሲየትድ ፕሬስ እንዲህ ሲሉ ገልጸዋል።
አላተሞይል ብርድ ቢገት ቃሊ ወላሰማት ቢገት 35000 ጂኒህ والمحصول اللي بنحصله ما فيه سعر
ለግብርና ስራችን ማስኬጃ የሚያስፈልገን ወጪ በጣም ጨምሯል። የማዳበሪያ ዋጋ 35000 የሱዳን ፓውንድ ወይም 32 ዶላር ገብቷል። የምናመርተው እህልም ባሁኑ ጊዜ ይህ ነው የሚባል ዋጋ አያወጣልንም። ጦርነቱ ጎድቶናል፣ ኢኮኖሚው ወድቋል፣ ችግሩ በስቷል። ገንዘብ የለም፣ የጸጥታ ሰራተኞች እየሰሩ አይደሉም። የግብርና መሐንዲሶች ውሃ እንዲደርሰን አያደርጉም። በሁሉም ነገር ተጎድተናል። ግማሽ ሄክታር መሬት በመስኖ ማጠጣት 2-3 ቀን ይወስድብናል።
በጦርነቱ የተነሳ ቤት ንብረታቸውን ጥለው የተሰደዱ በርካታ ቤተሰቦች ዋና ከተማዋ ካርቱም እና ሌሎችም አካባቢዎች የሲቪሎች መኖሪያዎችን ሳይለዩ የሚፈጸሙ የቦምብ ጥቃቶች፣ ግድያዎች፣ መፈናቀል፣ ረሃብ፣ አስገድዶ መድፈርን ጨምሮ የጭካኔ አድራጎት ሲፈጸም ማየታቸውን ለአሶሲየትድ ፕሬስ ተናግረዋል። ምዕራብ ዳርፉር ውስጥ እጅግ የሚዘገንን ጥቃት የደረሰ ሲሆን በአርኤስኤፍ ታጣቂዎች እና በተባባሪዎቻቸው የአረብ ሚሊሻዎች አረብ ያልሆኑ አፍሪካውያን ማህበረሰቦች በሚኖሩባቸው አካባቢዎች ጎሳ ተኮርና ጾታዊ ጥቃቶች በስፋት ፈጽመዋል። ካሌል ሰርባል የሱዳን የቀይ ጨረቃ ፕሬዝዳንት ናቸው። በአካባቢው ስላለው ችግር ሲያስረዱ
تقسيمنا نضع ولايه الخرطوم
እኛ እርዳታ ስናከፋፍል ካርቱምና ምዕራብ ዳርፉር ላይ አተኩረን በከፍተኛ ደረጃ የተጎዱ በመሆናቸው የእርዳታ ቁሳቁስ እንሰጣለን። መዳኒቶች፣ የስነ ልቦና ድጋፍ መገልገያዎች፣ በአጠቃላይ የህክምና እርዳታዎችን እንሰጣለን። ከአካባቢው ጥበቃ ድጋፍም አቋያ ከአስክሬን ቀብር ጋር የተያያዘ ድጋፍ እናደርጋለን።
ከኡምዱርማን ተሰደው በተፈናቃይ ካምፕ የተጠለሉት አደም አልሳየር መጠለያ ካምፑ ለመድረስ ምን ያህል ችግር እንዳዩ ለአሶሲየትድ ፕሬስ ሲናገሩ
يعني بعد ما اشتد المعارك والقصف وبقى في دانات شويه وبقى في الاحياء وبيموت الابريد بدهم يموتوا
تورنته بيسفروا تبابسوا قتله نصوحان نواريوچ تجدلوا يصطتا طبقاو تنكوتاكوته تبطبطه انيا اغزابير يمسغن مكراچنن ايتن وطان فطنو دراشتا تاقيوچ فتشونال ياواكبونال يسدبونال بቻ اندمنم متطليا كامبو غا درسن مجمريا كله نغر طرو نبر اهون گن بتا ችግር አለ። የሚረዳን ድርጅትም የለም፣ በቂ ምግብ የለንም።
ያለም የጤና ድርጅት እንዳስታወቀው በአጣዳፊ የተመጣጠነ ምግብ እጥረት የተጎዱ 5 አመት ያልሞላቸው 3.5 ሚሊዮን ህጻናት ያሉ ሲሆን ከመካከላቸው ከ710,000 የሚበልጡት በከባድ ሁኔታ የተጎዱ መሆናቸውን አስታውቋል። ያለም አቀፍ ወንጀል ፍርድ ቤት ICC ዳሮፓውያን አቆጣጠር በ2000ዎቹ አመታት የዘር ማጥፋት ጥቃት በተካሄደባት በምዕራብ ዳርፉር እንደገና በአዲስ መልክ ደርሷል የተባለውን የጦር ወንጀል እና በሰብአዊ ፍጡር ላይ የተፈጸመ ወንጀል እየመረመረ መሆኑን
የመጨረሻ ዘገባችን ላይ ደርሰናል። በደህንነትና እንክብካቤ መነፈግ ምክንያት ጎዳና ላይ ለመኖር የተገደዱ የማላዊ ህጻናት አስተቃቂ የህይወት ልምዳቸውን ይበልጥኑ ለሚያከብድ ብዝበዛና ጾታዊ ጥቃት እንዲሁም ደግሞ አስገድዶ መደፈር እየተዳረጉ ነው። ተከታዩ ዘገባ ይህንን ያስቃኘናል።
ይቺ 16 ዓመት እናት ከተወለደችበት ቀን ጀምሮ ህይወቷ ከጎዳና ጋር ተቆራኝቷል። ወላጆቿ ቤት አልባ በመሆናቸው ኑሯቸውን የሚገፉት በልመና ስለሆነ የምታውቀው የጎዳና ህይወት ብቻ ነው። የሊሉዌንግዌ ጎዳና ህይወት ከካቲት 2023 ወዲህ ለፓትሪሺያ ዮሐን የበለጠ ከብዷል። በተኛችበት ዛሬም ድረስ ባለየችው ሰው ጥቃት ደረሰባት። ያ ጥቃት እድሜዋን ሙሉ ለሚከተላት ስነልቦናዊ ጠባሳ በተጨማሪ ሌላ ጫና አደረጋት። የሷን እንክብካቤ ለሚሻጭቅላ
ተደፍሬያለሁ። የሁለት ወር ልጅ አለኝ። የደፈረኝ ሰው የት እንዳለ ማወቅ አልቻልኩም። በተደጋጋሚ ለፖሊስ አቤት ብያለሁ። ምንም አይነት ድጋፍ ግን አልተደረገልኝም።
ኤኖክ ቦኖንጉዌ የማላዊ የሥራ ተጾታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ተጠባባቂ ኃላፊ ናቸው።
ይህን መሰል ጉዳዮች በየቀኑ ይደርሱናል ማለት አይደለም። ይሁንና መሰል ጉዳዮች ወደ እኛ ቀርበው ያውቃሉ። በየወሩ ምን ያህል እንደሚደርሱ መናገር አልሻም። ማሳያዎች ግን አሉ። በሊሎንጉዌ ማህበራዊ ማገገሚያ ማዕከል ውስጥ ወሲባዊ ጥቃት ሰለባ የሆኑ ሕፃናት አሉ።
የሥራ ተጾታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ይፋ አሃዛዊ መረጃ እንደሚያመለክተው በማላዊ ወደ 4000 የሚጠጉ ሕፃናት በጎዳና ላይ ይኖራሉ። ሌሎች የጎዳና ተዳዳሪ ሕፃናት በወንጀል ቡድኖች እየተገደዱ ስርቆትን ጨምሮ የተለያዩ የወንጀል ተግባራትን እንዲፈጽሙ ይገደዳሉ ሲሉ ባለስልጣናት ተናግረዋል። ኤኖክ ቦኖንጉዌ በድጋሚ
አንደኛው ነገር ሕፃናቱ ትናንሽ በመሆናቸው በቀላሉ ሱቅ ውስጥ መግባት ይችላሉ። ሌላው ነገር ተለቅ ያሉት ወንጀለኞች ወንጀል የፈጸሙ ልጆችን በተመለከተ የላሉ ህጎች እንዳሉ ያውቃሉ።
ፖሊስ የጎዳና ተዳዳሪዎችን ወንጀል እንዲፈጽሙ የሚያስገድዱ ወንበዴዎች መኖራቸውን ማረጋገጥ ባይችልም ቤት በሌላቸው ሕፃናት የሚፈጸሙ የወንጀል ድርጊቶች መበራከታቸውን ለአሜሪካ ድምጽ ገልጸዋል። ፒተር ካላያ የማላዊ ፖሊስ አገልግሎት ቃል አቀባይ ናቸው።
አውሮፓውያኑ 2023 በአገልግሎታችን በኩል ምርመራ ከተደረገባቸው የተለያዩ ወንጀል ተግባራት መካከል የተወሰኑት ከጎዳና ልጆች ጋር ተያያዥ ናቸው። በአመቱ ውስጥ ወንጀሎች የሚበረክቱበት ወቅትም አለ።
ሞሰስ ማውላቡ አባቱን በሶስት ዓመቱ እናቱን በሰባት ዓመት ዕድሜው በሞት የሰነጠቀ የኋላ ኋላ ደግሞ በዘመዶቹ የተገፋ የቀድሞ ጎዳና ተዳዳሪ ነው።
በጎዳና ላይ ስንንገላታ የተለያዩ ፈተናዎች ገጥመውኛል። ከእነዚህ መካከል የተወሰኑት ፈተናዎች ከወንጀል ቡድኖች ጋር የተያዙ ናቸው። የወንጀል ቡድን መሪዎች ሰዎችን እንድንዘርፍ ይልኩናል።
አሁን ላይ 29 ዓመት የሆነው ሞላቡ ሁሉን ተግዳሮቶች በማሸነፍ የጎዳና ህይወት ላይ እያለ የዩኒቨርሲቲ ትምህርትን መማር ችሏል። ትናንሽ ስራዎችን በመስራት እንዲሁም ከለጋሾች ገንዘብ ማሰባሰብ ችሏል። በአሁኑ ሰዓት በሀገሪቱ ውስጥ ቤት አልባ ለሆኑ ልጆች የማገገሚያ አገልግሎት የሚሰጥ ዋን ስቴፕ ፋውንዴሽን የተሰኘ ድርጅት ያስተዳድራል። የመንግስት ተቋማት መልሶ ለማቋቋም የሚረዱ መርሃ ግብሮችን ለማስተዋወቅ በሚታገሉበት በአሁኑ ሰዓት አንዳንዶቹ ልጆች በስርቆትና በሌሎች የወንጀል ተግባራት ውስጥ መሳተፋቸው የህልውና ጉዳይ ሊሆን ይችላል። ኤኖክ ቦኖንጉዌ በድጋሚ
ሕፃኑ ዳግም ለችግር እንዳይዳረግ በሚከላከል መልኩ መርሃ ግብሮችን ቤተሰቦች እንዲያጎለብቱ አላዋቀርናቸውም።
ሁሉንም የጎዳና ተዳዳሪዎች ማዳን ከባድ ስራ ቢሆንም የሀገሪቱ ዋና ከተማ በሆነችው ሊሉዌንግዌ ከተማ ጉባኤ ላይ ባለስልጣናት ቀውሱን ለመፍታት እቅድ እንዳላቸው ተናግረዋል። ጆርሌክስ ካምቶኮማ የሊሉዌንግዌ ከተማ የጤናና ማህበረሰብ አገልግሎት ኃላፊ ናቸው።
አጥፊ ታዳጊዎች የሚላኩበት ማዕከል የማቋቋም ዓላማ አለን። ሁሉንም የጎዳና ልጆች ካነሳን በኋላ የስነ ልቦናና ማህበራዊ አገልግሎት እንዲያገኙ ወደዚያ እንወስዳቸዋለን።
የማውላቡ ዋን ስቴፕ ፋውንዴሽን ድርጅት እንደሚለው የማላዊ የትምህርት ስርዓት ሕፃናትን ለውድቀት እየዳረጋቸው ነው። ድርጅቱ ከመዘገባቸው 1129 የጎዳና ተዳዳሪ ሕፃናት መካከል 439 ሕፃናት ብቻ ትምህርታቸውን መቀጠል እንደቻሉ ተናግረዋል። ስለሆነም የሕፃናቱ የትምህርት ፍላጎት እስካልተፈታ ድረስ የጎዳና ተዳዳሪዎችም ሆነ የወንጀል ድርጊቶች መበራከታቸው የማይቀር ስለመሆኑ ባለስልጣናትን አስጠንቅቀዋል። ነገር ግን መንግስት ለሁሉም ሕፃናት የትምህርት ድጋፍ ለመስጠት በሚያደርገው ክትትል ውስጥ እያንዳንዱን ሕፃናት እየተንከባከብኩ ነው ብሏል። የማላዊ የሥራ ተጾታ የማህበረሰብ ልማትና ማህበራዊ ደህንነት ሚኒስቴር ተጠባባቂ ኃላፊ ኤኖክ ቦኖንጉዌ
የመንግስትን የትምህርት ድጋፍ ብትመለከቱ ሁሉንም ሕፃናት ያካትታል። የጎዳና ዳሪዎችን አያገልም። ነገር ግን የጎዳና ልጆችን ብቻ የነጠለ መርሃ ግብር አስተሳሰብ ከያዝ ለጎዳና ልጆች ድጋፍ እየሰጠን እንዳልሆነ ልናስብ እንችላለን።
ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ደህና ደሩ።